አድማጮቻችን ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በሐማቱማ ተደርሶ በህይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ሁለት ምዕራፎችን በተከታታይ እናሰማለን። በቅድሚያ የሚስጥር ዘረኛው መዝገብ፣ በማስከተልም ሩሲያ ውስጥ ተደርጓል በሚለው ትረካ የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ፣ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት። የሚስጥር ዘረኛው መዝገብ። የኢትዮጵያዊ ገመና ብዙ ሚስጥሮች ይገኙበታል። ዛሬ በይፋ አብዮተኛና ሶሻሊስት ሆነናል። ማለትም የወንድ ትምክህተኝነትንና ማንኛውንም አይነት ዘረኛነት እንቃወማለን። እንደ ኢትዮጵያዊነታችን ተመልከት አርማህን ተከተል መሪህን የሚለውን አባባል እንቀበላለን። መንግስት ራሱ በወንድ ትምክህተኝነት ላይ የተመሰረተ ነው። ስለ ሴቶች መብት ቢለፍፍም በከፍተኛ የሃላፊነት ቦታዎች ላይ በጣት የሚቆጠሩ ሴቶችን አታገኙም። ሴቶች የሚገኙበትን ነባራዊ ሁኔታ ለማሻሻልና መብታቸውንም ለማስከበር ንቁ እንቅስቃሴ አይደረግም። የተለያዩ ጭቁን ብሔረሰቦችንም ሁኔታ ብትወስዱ ጉዳዩ ተመሳሳይ ነው። የመንግስትን ትምክህተኛነት የሚዋጉት ራሳቸው ከመንግስት ያላነሰ ትምክህተኛነት ያሳያሉ። በዚህ ሁኔታ ላይ እንግዲህ እኛ ታማኝ ዜጎች ማንንና ነው የተለየ ነገር የምናስበው? ይሁንና ወደ ዘረኝነት ስንመጣ ጉዳዩ ለየት ይላል። ቆዳቸው በፀሐይ የተቃጠለው ህዝቦች የሚገኙባት ኢትዮጵያ፣ ራሳቸውን ከጥቁሮች የተሻሉ አድርገው የሚያስቡ ህዝቦች የሚኖሩባት ሀገር መሆኗን ማወቅ ሊያስደንቃችሁ ይችላል። ኢትዮጵያውያን በእርግጠኝነት ነጭ አይደሉም። ነገር ግን ራሳቸው ጥቁር እንደሆኑም አንስበው ታያውቁም። አብዛኛዎቹ ቀይ የኮሙኒስት አይነት ቀይ ሳይሆን በጥሩ ሁኔታ የተቃጠለ ሸክላ አይነት ቀይ ነን ይላሉ። ወይም ቆንጆ ቡናማ ነገሩ ከዚህም ጠለቅ ያለ ነው። ከሌሎች ኢትዮጵያውያን የባሰ የጠቆረ ሰው እንኳ ሌሎችን ባሪያ፣ ሻንቆ፣ ጥሩራ፣ መሸጦና የመሳሰሉትን እያለ ሲጠራ ይሰማል። በሌላ አነጋገር ባሪያ ማለት ጥቁር ድንጋይ ከሰል የመሰለ ወዘተ ማለት ነው። ምንም እንኳን በኢትዮጵያ የሚገኙ ባሪያዎች ኔግሮይድ የሚባሉ ባይሆንም አንድን ሰው ባሪያ ብሎ መጥራት ጥቁር እንደማለት የሚወሰድ ነው። ይህ ሁሉ የሆነው እንግዲህ ሴማውያንና ካማውያን በኒግሮይድ ሰዎች ላይ የበላይነት አላቸው ከሚል የማይጨበጥ የቁም ቅዠት ተነስቶ ነው። አንድ ሀብታም ጥቁር ሰውን ማንም ሰው ደፍሮ በፊቱ አይለውም እንጂ ያው ባሪያ ነው። ወፋፍራም ከናፍርት እና ደፍጣጣ አፍንጫ ግድፈቶችና የአንድ ሰው ዝቅተኛ ተወላጅነት በቀጥታ የሚገለጽባቸው ምልክቶች ናቸው ተብሎ ይወሰዳል። በርግጥ ሁኔታው ባለፉት 210 ዓመታት እየተለወጠ መጥቷል። በንጉሱ ጊዜ በርካታ ጥቁር አፍሪካውያን መሪዎች ኢትዮጵያን መጎብኘት ሲጀምሩ ብዙ ሰዎች የእውነት ተፈሳሽተው ነበር። ጥቂቶች መጨረሻ ላይ ንጉሱ ጃጁ ብለው አስበው ነበር። ንጉሱ የታላቅ ዘር ልጅ እንዴት ከባሮችና ጥቁሮች ጋር ይወዳጃሉ? የንጉሱን አገዛዝ የሚቃወሙ ተማሪ የመብት ታጋዮች የኢትዮጵያን አፍሪካዊነትና የማይፋቅ ጥቁር አጽንኦት የሚሰጥ አዎንታዊ ሚናን ተጫውተው ነበር። ይህም ሆኖ በርካታ ተማሪዎች ራሳቸው የዚህ ተጽዕኖ ሰለባዎች ነበሩና ኢትዮጵያውያን ልጃገረዶች ከጥቁር አፍሪካዊ ወንዶች ጋር ሲጨዋወቱ ሲያዩ ቅናታቸውን ለማጠናከር ወደ ዘረኛነት ይዞራሉ። ጥቂት የማይባሉ ተማሪዎችም ነጮች በጥቁሮች ላይ እንጂ በኢትዮጵያውያን ላይ አድሎ አይፈጽሙም ብለው ያምኑ ነበር። ወደ አሜሪካ የሄዱ ጊዜ የደረሰባቸውን ድንጋጤ አስቡት። የሚገርመው ነገር የተጠሉት ሶማሊያውያን ግን ይህን ጉዳይ በተመለከተ ኢትዮጵያውያን ወንድሞች ናቸው። ባንቱ ብለው የሚጠሯቸውን አፍሪካውያንን በተመለከተ ከነሱ የባሰ ዘረኛ የለም። ዳሩ ግን ለፍትሃዊነት ሲባል ኢትዮጵያውያን ራሳቸውን በፈጣሪ የተመረጡና ነጮችን ጨምሮ ከማንም የበለጡ ህዝቦች አድርገው እንደሚያስቡ መጠቆም አለብኝ። በሰፊው የሚታወቀው አፈታሪክ እንደሚያሳየን ፈጣሪ የሰው ልጆችን ሲፈጥር ከአፈር ጠፍጥፎ የሰራውን የሰው ቅርጽ እሳት ውስጥ ከተተው። ድብን ብሎ የተቃጠለው ጥቁር ሰው ሆኖ ወጣ። ሌላኛውን በተራው እሳት ውስጥ ከተተውና በደንብ ሳይበስል አወጣው፣ ፈረንጅ ወጣ። ወደ እሳቱ ያስገባው ሶስተኛው ሰው በትክክለኛ ሁኔታ በስሎ ቆንጆ ቀይ ቡኒ ሆኖ ወጣ። እንግዲህ ይህ ማን እንደሆነ አይጠፋችሁም። ድሃ በህልሙ ቅቤ ባይጠጣ ኖሮ ድርቀት ይገለው ነበር እንላለን። ምናልባት የዘረኝነት በሽታ የአስተሳሰብ ኋላ ቀርነትንና ሸፋፋነትን የሚያመጣ ጸረ ሰው መርዛማ ቫይረስ መሆኑን ማወቅ ይገባል ወይም ይጠበቅብን ይሆናል። ይህም ቫይረስ በደቡብ አፍሪካ፣ በምዕራብ አውሮፓ ወይም በአሜሪካ ብቻ የተወሰነ አይደለም። ቡልጋሪያ፣ ሩሲያ፣ ቻይና፣ ሰሜን ኮሪያ እንዲሁም ኩባም ጭምር በቫይረሱ የተጠቁ ናቸው። እንዲያውም ዓለም አቀፍ በሽታ ነው። ይህ ክፋቱን አይቀንሰውም፣ ግን በመሀይም ኢትዮጵያውያን ላይ ያን ያህል እንዳትቆጡ ያደርጋችሁ ይሆናል። በአሁኑ ጊዜ በይፋ የሚታወቀው ይህ ሁሉ በዛሬቱ ኢትዮጵያ ውስጥ እንደተለወጠ ነው። መንግስታችን ከአጼ ምኒልክ በተቃራኒ ጥቁር መሆናችንን ይቀበላል። ራሱን ከሌሎች አፍሪካውያን ጋር ይመድባል። ብሎም ለሎች አፍሪካውያን ከፍተኛ መጠን ያለው ጸረ አረብ ስሜት አለው። መከፋፈል ያለብን በመደብ እንጂ በቀለም አይደለም ተብሎ ነው የሚታሰበው። ይህን ግን ለማውራት ብቻ የሚቀል ጉዳይ ነው። አሁንም እንኳን አብዛኛዎቹ ኢትዮጵያውያን ከዘረኝነታቸው ተጽዕኖዎች ነጻ አይደሉም። ኢትዮጵያውያን ታላቁን ሊቀመንበራችንን መቃወማቸው ከመልካቸውና ከወፋፍራም ከናፈርታቸው ጋር ግንኙነት አለው ብዬ ለመናገር የመጨረሻው ሰው ነኝ። ነገር ግን እጅግ በርካታ ሰዎች ባሪያ፣ ከሰል፣ ጥቁር ፊት፣ ሰይጣን፣ የልጥልጥ ባሪያ ልጅ ወዘተ ብለው እንደሚጠሯቸው ግን በሐቀኝነት መጠቆም ይኖርብኛል። ስለዚህ መንበራችን ወፍራም ከናፍርትና ጥቁር ፊት ድብቅ ቀልዶች በሰፊው ይነገራሉ። አንድ ልወደድ ባይካድሬ በስህተት የሊቀመንበሩን ፎቶ አንድ ሰዓሊ እንደ ሰዓሊው ስዕል ቆጥሮ የትኛው አናርኪስት ሰዓሊ ነው ታላቁ ሊቀመንበራችንን እንዲህ ያለ ወፍራም የኒግሮ ከንፈር የሳለላቸው ብሎ በንዴት በመጮሁ እሱም ወጥመድ ውስጥ እንደገባበት ይነገራል። የሊቀመንበሩ ፎቶ የሰይጣን ምስል መስሏት የታመመ ልጇን እንዲያድንላት ቤቷ ውስጥ የሰቀለች ሴት በማግስቱ ልጇ ሞቶ ስታገኘው በድንጋጤ ክው ብላ ቀርታለች። በኋላ አንድ ጠንቋይ ስለ ሁኔታው ሲያስረዳ በፎቶው ውስጥ የነበረው የጥቁረትና የክፋት መጠን ለልጁ ከአቅሙ በላይ ነበር ብሏል። ሌላም በእነዚህ ቀልዶች የማይደሰቱ ኢትዮጵያውያን ጥቂት ነበሩ። መንግስቱ ራሱ ከተጽዕኖ የእውነት ነጻ አልነበረም። ማንነታቸውን እንዲያውቁና ከክረምት ምሽት በጠቆሩ መሪዎቻቸው እንጂ ኢትዮጵያውያን ባልሆኑ አናርኪስቶች እንዳይመሩ ህዝቡን የሚጠይቁ በራሪ ወረቀቶችን የመንግስት ሄሊኮፕተሮች በአማጽያን ቀጠና ላይ ይበትኑ ነበር። ያሳዝናል ትሉ ይሆናል። ወዳጆቼ ኢትዮጵያ ይህች ናት፣ ባርነትን የምትተገብረው እውነተኛዋ ኢትዮጵያ። ያለው ለውጥ ይህ ሁሉ በይፋ የተከለከለ መሆኑ ብቻ ነው። ማለትም የኢትዮጵያ ዘረኞች በሙሉ በህቡ የሚንቀሳቀሱ የድብቅ ዘረኞች ሆነዋል ማለት ነው። ለዚህም ዋናው ምክንያት እንደምታውቁት ታላቁ ሊቀመንበራችን ድንጋይ ከሰል የመሰሉ ወፍራም ከንፈር ያላቸው አጭርና ወጠምሻ መሆናቸው ነው። በኢትዮጵያዊ ጭንቅላት ውስጥ አንድ ጥሩ ባሪያ ሊኖሩት የሚገቡ ባህሪያት። እውነተኛ ባሮች በባሪያ መመራታቸው ምክንያታዊ ነው ብላችሁ ታስቡ ይሆናል። ግን ምክንያታዊነትና ኢትዮጵያ የሩሲያንና የቻይናን ያህል የተቀራረቡ ናቸው። ዘረኝነት ጸረ አብዮትና ጸረ ሶሻሊዝም ነው ይላል መንግስታችን። መንግስታችንን እንደ ባሪያ የሚያዩ ኢትዮጵያውያን ግን ሌላ ምን ልትል ነበር ታዲያ ይሉታል። አንዳንዶች መጠን የለሽ በሆነ ሁኔታ ነገሮችን በማጠቃለል እያወራሁ እንደሆነ ሊናገሩ ይችላሉ። ግን እኔ በጠንካራ መሰረት ላይ እንዳለው ይሰማኛል። ድብቅ ዘረኛነት ውስጥ ለውስጥ በአገራችን እየተስፋፋ ነው። ለዚህም ነው የሚስጥር ዘረኛው ጉዳይ የሁሉንም ሰው ልብ መንካት የቻለው። ተከሳሹ በአርባዎቹ መጀመሪያ ላይ ያለ ሰው ነው። ረጅም ቀጥ ያለ አፍንጫ፣ ስስ ከናፍርት፣ ጠይም መልክና በጎንና በጎን ሽበት ነካ ያደረገው ሉጫ ጸጉር ነበረው። ባጭሩ ኢትዮጵያውያን አይተው ደንበኛ ኢትዮጵያዊ የሚሉት አይነት ሰው ነው። በእውነቱ ግን ሶማሊያዊ፣ ሱዳናዊ፣ ሰሃራዊ፣ ኬንያዊ፣ ታንዛኒያዊ፣ ቻዳዊ ወዘተ ሊሆንም ይችል ነበር። አብዮታችን አቃቤ ሕጉ ጀመረ። በጣም ብዙ ኋላ ቀር እምነቶችንና ልማዶችን አስቀርቷል። በተቀደሱ መርሆች የምናምን ሶሻሊስቶች ነን። ሙሉ በሙሉም አፍሪካውያን ነን። ለዚህም ነው ዋና ከተማችን የአህጉራዊው አንድነት ድርጅት መቀመጫ የሆነችው። በመቶ ሺዎች የሚቆጠሩ አፍሪካዊ ልዑካን ወደ ዋና ከተማችን ጎርፈዋል። አሁንም እየጎረፉ ነው።
እንደወንድሞቻችን እንቀበላቸዋለን። አገራችንን ይወዷታል፣ ከተማችንን ይወዷታል፣ ከሁሉም በላይ ደግሞ ቆንጆዎችን ሴቶቻችንን ይወዷቸዋል። ማን ይፈርድባቸዋል? ቀኝ ግዛትና ኢምፔሪያሊዝም አብዮታችንን ለማጥፋት ይፈልጋሉ። አፍሪካችንን ለዘላለም በባርነት ቀንበር ስር ለማዋል ይፈልጋሉ። ስለሆነም አስቀያሚውን ከፋፍለ ግዛ ፖሊሲያቸውን ይጠቀማሉ። በእነዚያ የተንኮል ጌቶችና ተንፈረደረት ዘረኞች በሆኑት የእንግሊዝ ቀኝ ገዢዎች አፍሪካ ላይ የተጣለውን የመከፋፈል ቅርስ ሁላችንም እናስታውሳለን። ሱዳንን ተመልከቱ። ኬንያንና ናይጄሪያን እንግሊዝ በነበረበት ቦታ ሁሉ መከፋፈል እንዲያብብ ተደርጓል። እስካሁንም በዚህ ክፋት እንደተበጠበጥ ነው። ዘረኝነት የሚሉት ክፋት የነጭ ኢምፔሪያሊስት ክፋት ነው። ነጭ ኢምፔሪያሊስቶች የሶስተኛው ዓለም ህዝብ የበላዮች እንደሆኑ ነው የሚያስቡት። አሜሪካኖቹ ጥቁር ወንድሞቻችንን ይጨቁናሉ። የእስያ ሰዎችን፣ አፍሪካውያንን፣ ላቲን አሜሪካውያንን ይገላሉ። በሁለተኛው ዓለም ጦርነት ወቅት ገዳይ ቦምብ ድብደባቸውን ናዚ ጀርመን ላይ ሳይሆን ቶኪዮ ጃፓን ላይ ነው ያዘነቡ። የአቶም ቦምባቸውን የት እንደጣሉ የምናውቀው ነገር ነው። በተጨማሪም ቪየትናምን፣ ጓቴማላን፣ ሳንቶ ዶሚኒጎን እና ሊባኖስን እናውቃለን። የሰለጠኑ የተባሉት እንግሊዞች ያደረጉትን በኬንያ የነበረው የማውማው ትግል ወቅት አይተናል። በድጋሚም በኤደን አይተናቸዋል። ጣሊያኖችን፣ ጀርመኖችንና ፈረንሳዮችንም እናውቃቸዋለን። አፍሪካ እስካሁንም ድረስ የክፋታቸውን ጠባሳ ተሸክማለች። እኛ ግን ከዚህ የተሻለ ባናውቅ ኖሮ እንደ ሩሲያ፣ ምስራቅ ጀርመን፣ ቡልጋሪያ ወዘተ ያሉ አገሮች ከዘረኝነት ነፃ መሆናቸውን ባናውቅ ኖሮ ሁሉም ነጭ ዘረኛ ነው ብለን ብንደመደም ልክ እንሆን ነበር። ግን ከዚያ የተሻለ እናውቃለን። ኢምፔሪያሊስቶች የክፋት ባህላቸውን ያስተላልፋሉ። ዘረኞች ስለሆኑ እኛን አፍሪካውያንንም ዘረኛ ሊያደርጉን ይሞክራሉ። የጥቁር በጥቁር ላይ መነሳት ከቪየትናም ጦርነት በፊት የመጣ ነገር ነው። ማሰሮውና ጀበናው ይፋለሙ። ይህ ነው የኢምፔሪያሊስት ፖሊሲ። የንጉሱ አግበስባሽ አገዛዝ ምስጋና ይግባውና የአሜሪካ ያንኪ ወታደሮች እዚህ በነበሩ ጊዜ በአገራችን ውስጥ ምን ሲያደርጉ እንደነበር አይተናል። ኒገርና ዝንጀሮ እያሉ ሲጠሩን ነበር። ያንን እንዴት እንረሳዋለን? እና እንዴት ነው በቀለም ላይ ተመስርተን በጥቁሮች ላይ አድሎ የምንፈጽመው? የማይታሰብ ነው። ክፋት ነው። የማይታመን ነው። የሚከፋፍል ነገር ነው። ንግግሩን ቆም አደረገ። ምንም ሀፍረት የማይሰማው ተዋናይ። ሁላችንም መቼም ቢሆን መልከ ጥቁር ሴት ፈጽሞ እንደማገባ እናውቀዋለን። ቀጠለ። ኢትዮጵያ ውስጥ ሁላችንም ኢትዮጵያውያን። ልዩነታችን በቀለም ላይ የተመሰረተ አይደለም። ተራ ኢትዮጵያውያን አሉ፣ ታማኝ ዜጎች አሉ። እንዲሁም ታላቁ ሊቀመንበራችን፣ የተፈሩ መሪዎቻችንና የተከበሩ የመንግስትና ሁሉን አዋቂው ፓርቲ ኃላፊዎቻችን አሉ። መሪዎቻችን እነዚህ ናቸው። የበላይነታቸው የሚመነጨው ከስልጣናቸው፣ ከስራ መደባቸውና ከእውቀታቸው ነው። ጥቁር ወይም ጠይም፣ ሁላችንም ተመሳሳይ የአፍሪካዊነት መልክ ያለን ኢትዮጵያውያን ነን። ይህን የሚቃወሙ እንደዚህ ተከሳሽ ያሉ አድሃሪ ዘረኞች ናቸው። ተከሳሹ ያዕቆብ መርዕድ ዘረኛ ነው። ጥቁር ኢትዮጵያውያንን ይጠላል። ነጭ ሆነ ይመስለዋል። በማንም ሰው የሚፈጸምን ማንኛውንም አይነት ዘረኝነት የሚከለክለውን የወንጀለኛ መቅጫ ሕጉን አንቀጽ 410 የጣሰ ወንጀለኛ ነው። ዛሬ በኢትዮጵያ ውስጥ ምንም ዘረኛ ሰው እንደሌለ እናውቃለን። ግን ደግሞ ጥቂት የበቅሎ ጭንቅላት ያላቸው በየጓዳው የተደበቁና አስቀያሚ ጭንቅላታቸውን ብቅ ለማድረግ እድላቸውን እየተጠባበቁ ያሉ ዘረኞች እንዳሉ በሚገባ እናውቃለን። ተከሳሹ ከመካከላቸው አንዱ ነው። አንድ ኢትዮጵያዊ ታክሲ ነጂን ባሪያ ብሎ መጥራቱ ብቻ ሳይሆን ያሰረውንም ፖሊስ እሱ ተከሳሹ የፖሊሱን አይነት ሰው በባሪያ ገበያ ቢያገኝ እንኳን እንደማይገዛው በማወጅ ተሳድቧል። የሰራውንም ወንጀል አልናዘዝም ብሏል። ይህም ራሱ ሌላ ህግ መጣስ ነው። ጨቅላ ጦጣ እናቷ ላይ ጥብቅ እንደምትለው እሱም ከዘረኝነቱ ላይ እንደተጣበቀ ነው። ለሌሎችም ድብቅ ዘረኞች ማስጠንቀቂያ እንዲሆንና ለታላቁ ሊቀመንበራችን ላለን ታማኝነት ተጨማሪ ማረጋገጫ ይሆን ዘንድ ተከስተሽ በከባዱ መከናናት አለበት። ጠቆር ኢትዮጵያውያን በሚገኙበት ባገሪቱ ደቡብ ምዕራባዊ ክፍል በሚገኙ የመንግስት እርሻዎች ውስጥ ለ25 አመታት የጠባይ ማረሚያ የጉልበት ሥራ እንዲፈረድበት እንጠይቃለን። ጓድሽ አለቃ ዳኛ ተከላካይ ጠበቃው ተነሳ። አቃቤ ህጉ አለ ያለውን ቃላት መናገሩን እኮ ተከሳሽ አልካደም። ይሁንና ዘረኛ ወንጀለኛ መሆኑን ግን አጥብቆ ይክዳል። አክራሪ ዘረኛ ካልሆነ ታዲያ ማን ሰዎችን ባሪያ ሲልና ሰዎችን በገበያ ውስጥ ለመግዛት ያወራ ይገኛል? ዳኛው ጠየቀ። እንግዲህ ኢትዮጵያዊ የሆነ ሰው ነው ክቡር ዳኛ መለሰ ተከላካይ ጠበቃው በድፍረት። እንዴት አወቅ? ዳኛው እያስፈራራ ነበር። አስበህ ብትናገር ይሻልሃል። ተከሳሹ ጉዳዩን በደፈናው እንዴት እንደሚመለከተው ለማሳየት ነው የሞከርኩት ማስተባበለ ተከላካይ ጠበቃው። ቀጥል አለ ዳኛው በቸልተኝነት። ተከላካይ ጠበቃው ተከሳሹን የምስክር መስሚያው ቦታ ላይ እንዲቀመጥ አደረገ። ከታክሲ ነጂው ጋር ተጣልተህ ባሪያ እንዳልከው ታምናለህ? አዎ፣ ከዋጋው በላይ ሊያስከፍለኝ እየሞከረ ነበር። የተከሳሹ አነጋገር የሰሜን ሰው መሆኑን የሚያሳብቅ ነበር። ሰሜናዊው የአገራችን ክፍል ደግሞ የዘረኝነት መፈልሰያና የባሪያ ገበያዎች መገኛ ነው ይባላል። ባሪያ ማለት ምን ማለት እንደሆነ ታውቃለህ? አውቃለሁ። ታክሲ ሹፌሩ ባሪያ ነበር? ነገረ ስራው በእርግጠኝነት እንደ ባሪያ ነበር። ታክሲ ሹፌሩ ጥቁር ሰው ነበር እንዴ? አልነበረም። መልኩ እንዲያውም ወደ አንተ መልክ ይጠጋ ነበር። ታዲያ ለምንድን ነው ባሪያ ብለህ የጠራኸው? እንደ ባሪያ ስለሚያደርገው ነዋ። ሐቀኝነት የሚባል አልተፈጠረበትም። ለማስታለጥ እየሞከረ ነበር። ዋጋ ላይ እየተከራከረኝ ነበር። እነዚህ የባሪያ ባህሪያት ናቸው። እኛ አካባቢ ለራሱ ክብር የሌለውና መልካም ምግባር የሌለውን ባሪያ ነው የምንለው። ቀለሙ ግምት ውስጥ አይገባ። ቆንጆ ሴት ምግባር ከሌላት አስቀያሚ ልትሆን ትችላለች። አጼ ምኒልክ ጥቁር ነበሩ፣ ግን እጅግ ታላቅ ሰው ነበሩ። ፖሊሱስ ለምንድን ነው እሱን መሰል ከገበያ እንኳን አልገዛም ነበር ያልከው? አልገዛም ነበራ። ጉዳዩን እንኳን ሳይሰማ እኮ ነው ለታክሲ ነጂው የወገነው። በመጥፎ ሁኔታ ነው ያጉላላኝ። እርግጠኛ ነኝ ከኔ ይልቅ ታክሲ ነጂው ጉቦ ይሰጠኛል ብሎ አስቦ ነው። ሰዎችን መግዛትና መሸጥ መጥፎ እንደሆነና የተከለከለ ተግባር እንደሆነ ታውቃለህ አይደለም? ክርስቲያን ነኝ፣ በተጨማሪም ኢትዮጵያዊ ነኝ። መጥፎም ሆኑ ጥሩ እነዚህ ነገሮች ተደርገዋል። ግን መጥፎ ናቸው አይደል? ምን አውቃለሁ፣ ባሪያዎች የሉኝ። ብትችል ባሪያ ትገዛ ነበር? ተከልክሏል አላልክም እንዴ? ብያለሁ። ታዲያ ለምን ጉንጬን አለፋለሁ? ታክሲ ሹፌሩን ባሪያ ስትለው ለማመልከት የፈለግከው ምግባረ ብልሹ መሆኑን ብቻ ነበር? ተናድጄ ስለነበር ልሰድበው ፈልጌ ነው። በወቅቱ አመለሸጋ ለመሆን እየሞከርኩ አልነበረም። ስለዚህ የልማድ ነገር ሆኖብህ ባሪያ የሚለው ቃል አመለጠህ? ለባህሪው ተገቢ የሆነ ቃል ነው። ልማድ ላልከው ብዙ ሰዎች እስካሁን በሞተው ንጉሥ ስም ይምላሉ። ለመርሳት ጊዜ ይፈጃል። ባትናደድ ኖሮ ሹፌሩን ባሪያ አትለውም ነበር? ካላናደደኝማ ለምን ሰድበዋለሁ? ፖሊሱንስ ያው እንዳልኩህ ነው። ስለዚህ በዘረኛነት አታምንም ማለት ነው? ሁሉም ሰው እኩል ነው ይላል ፈጣሪያችን። ጣሊያኖችን ግን አልወዳቸውም። ለምን? ፋሽስት ስለሆኑና አገራችንን ስለወረሩ። በጦርነቱ ብዙ ዘመዶቼን አጥቻለሁ። ግን ሁሉም ጣሊያን ፋሽስት ነው እንዴ? እኔም ማውቃቸው ናቸው። ሁሉንም ነጮች ትጠላለህ? ለመጥላት ያህል በጥልቀት አላውቃቸው። ስለ አፍሪካውያንስ ምን ታስባለህ? አንድም አፍሪካዊ አላውቅም። ሴት ልጅ ጥቁር ኢትዮጵያዊ ብታገባ ትቃወማለህ? ሴት ልጅ የለኝም። ብትኖርህ ኖሮ ልትኖረኛ ትችልም። አላገባው አርጅቻለሁ፣ ማግባትም አልፈልግም። የጎረቤትህ ሴት ልጅ ጥቁር ኢትዮጵያዊ ብታገባስ ምን ትላለህ? የጎረቤቴ ልጅ ናት፣ ጉዳይ አይደለም። ተከላካይ ጠበቃው ወደ ዳኛው ዞረ። ተከሳሹ በምንም አይነት ዘረኛ እንዳልሆነ በጣም ግልጽ ነው። አጥፍቷል ከተባለ በዚያ በተናደደበት ወቅት አድሏዊውን ቃል መጠቀሙ ነው። እዚህም ላይ ቢሆን ምንም አይነት ቀለም ላይ የተመሰረቱ ተጽዕኖዎችን ለመጥቀስ አስቦ አይደለም። ጥያቄዎችን እዚህ ላይ አቆማለሁ። አቃቤ ሕግ መስቀለኛ ጥያቄ ማቅረብ ይችላል። አቃቤ ሕጉ በተንኮል ፈገግ እያለ ተነሳ። ሁሉም ሰው እኩል ሆኖ እንደተፈጠረ አምናለሁ ብለሃል። አምናለሁ። ታዲያ ለምንድነው አንዳንዶች ድሃ ሌሎች ሀብታም የሆኑት? ለምንድነው አንዳንዶች ጥቁር ሌሎች ነጭ የሆኑት? የእግዚአብሔርን ሥራ አልመረመረም። በማደናገር ትሸሻለህ። ጥሩ፣ ሌላ ጥያቄ ልጠይቅህ። እንደ መልካም ኢትዮጵያዊ ክርስቲያን ጥቁር ሰዎች የተረገሙ ናቸው ብለህ ታምናለህ? አዎ፣ የካም ልጆች እኮ ነን። ሰይጣን ጥቁር ነው? አዎ። ጥቁር መጥፎ ነው? ጨለማና ምሽት፣ ክፋትና ኃጢአት ሁሉም ጥቁሮች ናቸው። ነጭስ? ነጭ ጻዳ ነው። እግዚአብሔር ነጭ ነው። እንዴት አወቅ? እቃወማለሁ ክቡር ዳኛ። ተከላካይ ጠበቃው አቋረጠ። የሌኒንን ሽልማት ያገኘው ታላቁ ሰዓሊያችን የሳላቸው ስዕሎች እንደሚያሳዩት እግዚአብሔርና መላእክት ነጭ ናቸው፣ ሰይጣንና አጃቢዎቹ ግን ጥቁር ተደርገው ነው የተቀመጡት። አቃቤ ሕጉ ለዚህ የተዛባ አስተሳሰብ ተከሳሹን ተጠያቂ ሊያደርገው አይገባም። ክቡር ዳኛ፣ ተከሳሹን ተጠያቂ ለማድረግ እየሞከርኩ አይደለም። ጥቁሮች ላይ አድሏዊ አስተያየት እንዳለው ለማሳየት ብቻ ነው አለ አቃቤ ሕጉ። ቀጥል አለ ዳኛው ድብርት የተጫነው በሚመስል ድምፅ። ጥቁር ቀለም ክፋትን የሚወክል ከሆነ ቢያንስ ጥቁር ሰው መጥፎ ሰው ነው ብለህ አታስብም? መሪ ጥያቄ ቢሆንም ተከላካይ ጠበቃው ምንም አይነት ተቃውሞ አላቀረበም። የግድ መጥፎ ነው ማለት አይደለም። ጥሩ ጌቶች ካሉት ባሪያም እኮ ጥሩ ሰው ሊሆን ይችላል። አሃ፣ ባሪያዎች የተስፋ ጭላንጭል ተገኘላቸው ማለት ነው? አላገጠበት አቃቤ ሕጉ። አንድ ሰው ጌታ ሲሆን ሌላው ባሪያም የሆነው ለምንድን ነው? እኔ ድሃ ሆኜ አንተ በጣም ሀብታም የሆንከው ለምንድን ነው? ነገሮች እንደዚያ ናቸው፣ ይኸው ነው አለ ተከሳሹ። አስቀድሞ የተጻፈ ነው? እድል ነው? የእግዚአብሔር ፈቃድ ነው። ምንም የመቀየር ተስፋ የለውም? ተስፋ ያጣ እሱ ድህነትን አያገኛትም። በጠዋት ገና በርህን ከፍተህ ስትወጣ ጥቁር ሰው ቢያጋጥምህ ምን ታደርጋለህ? አማትባለሁ። ለምን? የመጥፎ ነገር ምልክት ስለሆነ። ጥቁር ድመት መንገድህን ብታቋርጥህስ? አሁንም አማትባለሁ። በዚህ ሁሉ ጉዳይ ታምናለህ? ከዚህ በኋላ ለመለወጥና በሳይንሳችሁ ለማመን በጣም አርጅቻለሁ። ከእድሜ ጋር አይገናኝም። ዋናው አስተሳሰብህ ነው፣ ፍላጎትህና እምነትህ። እውነታው መቀየር አለመፈለግህ ነው። የድሮ አስተሳሰብ ተስማምቶኛል። በተለይ በአዲሱ አስተሳሰብ የሚያምኑት ምንም ያህል የተለዩ እንዳልሆኑ ስመለከት፣ ማለት በርካታዎቹ ኃላፊዎቻችሁ በተለይ ቀበሌ ላይ ያሉት በመጥፎ ምልክቶች እኔ የማምነውን ያህል ያምናሉ። አቃቤ ሕጉ ይቺን በዘዴ ያለፋት። በምትኩ ታክሲ ሾፌሩን አታላይ ብለህ ለምን አላልከውም ሲል ጠየቀ። ብየዋለሁ፣ ግን እኮ ባሪያ ነው ያልከው። ያው ነው። ባሪያ አታላይ ነው? ባሪያ የተረገመ ሰው ነው። ለዚያ ነው ባሪያ የሆነው። ብዙውን ጊዜ ሰዎችን ባሪያ ብለህ ትጠራለህ? ብዙውን ጊዜ ሰዎችን አልሳደብም። ስትሳደብ ግን ከተሳደብኩ ተገቢ ነው ባልኩት ሁኔታ እሳደባለሁ። ስድብ አልመርጥም። ግን ባሪያ የሚለውን ቃል በተደጋጋሚ ተጠቅማለህ አይደለም? እንጃ አላስተዋልኩትም። ፖሊሱ ተቆራል ነበረ። በተቆራቱ ምክንያት አይደለም በገበያ ውስጥ የማትገዛው ስለመሆኑ የተናገርከው? ጋጠወጥና ለሰው አክብሮት የሌለው በመሆኑ ነው። ተቆር ባይሆን ኖሮ ተመሳሳይ ነገር ትናገረው ነበር? ምን አልባት ልናገረው ምላልናገረው መችል ነበር። እርግጠኛ አይደለህም? ቤተሰቦች ወጋት ባቂዎች ናቸው? አዎ። ወላጆችና ዘመዶች ባሮች ነበራቸው? አጎቴ ባሮች ነበሩት። ጥቁሮች ናቸው? አዎ። ጥቁረታቸው ምን ያህል ነው? እንግዲህ ተከሳሹ አመነታ። የታላቁን ሊቀመንበር ፎቶግራፍ ተመለከተ። ግን ያሰበበት መሰለና ከዚያ ወዲህ ከነሱ የበለጡ ጥቁር ሰዎች አይቻለሁ ሲል መለሰ። አቃቤ ሕጉ የተደበቀችው መልስ አላመለጠችውም። ተከሳሹንም ለማጥመድ ሊያውጣጣው ሞከረ። በታላቁ ሊቀመንበራችን ብትናደድ እንደዚህ አይነት ሐሳቦችን ታስብ ነበር? በስመ አብ በጭራሽ ጌታዬ! ተከሳሹ እጅግ የተደናገጠ መሰለ። እንዴት ብዬ ታላቁ መሪያችን አይደሉም እንዴ? አቃቤ ሕጉ ቁም አለ። ስለዚህ ሌላ ሙከራ አደረገ። የበላይህ እስከሆነ ድረስ ለጥቁር ሰው ታዛዥ ትሆናለህ ማለት ነው? የበላይ መሪህን መታዘዝ የተቀደሰ ሕግ ነው። የቀለም ጥያቄ ሳታነሳ ማለት ነው? ምንም ጥያቄ ሳላነሳ። ያ አደገኛ ማጠቃለያ ነው። ለንጉሱም ጭምር ታዛዥ መሆንን ትሰብካለህ ማለት ነው? በዚያን ጊዜ አንተስ ብትሆን ታዛዥ አልነበርክም? ምንም ምርጫ ያልነበረን ተቀጣሪዎች ነበር። ተማሪዎቹ ግን ተቃውመዋል። ከንጉሱ በኋላም እኮ ተቃውመዋል። ዛሬ ግን የት ነው ያሉት? መቼ ማቆም እንዳለባቸው አላወቁም። ምናልባት መቼ መጀመር እንዳለባቸው ይሆናል ያላወቁት። እንደ ባሪያ ያሉ ስድቦችን የሰውን ክብር ዝቅ የሚያደርጉ ናቸው፣ መቆም አለባቸው አለ አቃቤ ሕጉ አስረግጦ። የሚጠፉበት ጊዜ ከመጣ ይጠፋሉ። የአገራችን ዜጎች ከዘረኝነት ነፃ መውጣት አለባቸው። ያንድ ጊዜ ባይ ልቤ በደስታ ይሞላ ነበር። ተከሳሹ በደስታ የተሞላ መሰለ። ለዚያ ነው የተሳደብከው ስድብ ለሰራኸው ወንጀል መቀጣት ያለብህ፣ ጨመረ አቃቤ ሕጉ። ምንም ወንጀል አልሰራውም። ስድቡም ለደረሰው በደል ተመጣጣኝ ነበር። የምቀጣም ከሆነ እቀበለዋለሁ። ቅጣትን እንደዚህ በፈቃደኝነት መቀበል የጥፋተኝነት ምልክት ነው። የድንጋይ ናዳ ላይ እርግማን ማሽጎድጎድ ውጤቱ ጉሮሮን ማድረቅ ብቻ ነው። ጨርሻለሁ ጓድ ሻለቃ ዳኛ ብሎ አቃቤ ሕጉ ተቀመጠ። ዳኛ ተንፍሱ ለጥቂት ሰከንዶች በሐሳብ ተዋጠ። ጉሮሮውንም እየጠራረገ የሚከተለውን ተናገረ። የቆየ ልማድ ለመቀየር ጊዜ እንደሚወስድ አውቃለሁ። ያረጁ ሰዎች ደግሞ ለመቀየር በጣም አስቸጋሪ ነው። ይሁንና መቀየራችን የግድ ነው። ሰውን ባሪያ ብሎ መጥራት የተከለከለ ነው። ዛሬ የታክሲ ነጂው ተሰደበ፣ ነገ ደግሞ የእንደዚህ አይነት ግልጽ ጥቃቶች ሰለባ ማን እንደሚሆን መገመት አያቅተንም። ፖሊስን መስደብ ማለት ሕግን መስደብ ማለት ነው። የአብዮቱ ምልክት የሆነውን በኩራት የሚለብሰውን አርማ ማጉደፍ ማለት ነው። ይህ ሁሉ በግልጽ የተከለከለ ነው። ወደፊት መደምሰስ ባለብን የህቡ ዓለም ውስጥ አናርኪስቶች፣ ተራሌቦች፣ ፊውዳሊስቶች፣ የጠላት ወኪሎች፣ ጠንቋዮች፣ ካፒታሊስቶችና አራጣ አበዳሪዎች ወዘተ እኛን ለማጥፋት እየሰሩና እየተስፋፉ ናቸው። ያለማቆም ያለማቋረጥ እናሳድዳቸዋለን። አንተ የሚስጥር ዘረኝነት ጥሩ ምሳሌ ነህ። በብዙ መልኩ የኛው አካል በመሆነ ለምንታገስ አይገባም። እንዲያውም በየቦታው የተደበቀውን ዘረኝነት በጅጉ ስለምታስተውሰን ነው ለንቀጣህ የሚገባው። ላንተም ለኛም ለሁላችንም ሲባል ማለት ነው። ቀለም የማይታየን ውሮች አይደለም ግን ስለ ቀይና ነጭ እናወራለን። ጥቁርን ካጠቃህ አድሃሪ መቅደም አለበት። ፖለቲካው ቀድሚያ ሊሰጠው ይገባል። እዚህ ከኔ በላይ የምትመለከታቸው ታላቁ ሊቀመንበራችን የነገሩን ይህንን ነው። ዞር ብሎ ፎቶውን ተመለከተ። ስለዚህ የ25 ዓመት የጠባይ ማረሚያ የጉልበት ሥራ በቂንጤ የመንግሥት እርሻ እንድትሠራ ተፈርዶብሃል። ተቆጣጣሪዎችም ከሰል ድንጋይ የመሰሉ ኢትዮጵያውያን ይሆናሉ። በተጨማሪም የቅጣትህ ጊዜ ግማሽ ለሚሆኑት ዓመታት የፖለቲካ ትምህርትና የጥምቀት ሐሳብ ሥልጠና ይሰጣል። የሚቀጥለው መዝገብ ይጠራ ሲል ዳኛው ትዕዛዝ ሰጠ።
ወንየባነማ የህንዶች ሃይማኖት ታቆኖ ቢሰራ ዳግመኛ ሰው ወሆን በዳግም ፈጠራ አፈናንም ቢሚል ፍጹም ማይፈራ ለህዝባይ ትግል ለዶ የሚያበራ በጨለማው ሌሊት መንገድ የሚመራ ነበር ወሆን ኃይሉ ንሳተ ገሞራ ዓለም ሆኔ እንጂ ወንየባነማ የታፈነ ህዝብ ድምጽ ሮሮን ሊሰማ ልክ እንደ ገሞራው ልክ እንደ ደፍተራው ልክ እንደ አሊ ሁሴን እንደ ሃማቱማ አሟገስ ነበር በጥበባው ድማ ሰበብ ሳላበዛ ምንም ሳላቅማማ በሆንማ ኖሮ ጀግና እንደዚያ ተውልድ ብር ነፍጥ ለያዘ ተምጣጥሮ የማይሰግድ የጠላቱን ፊት ሳይ በፍራት የማይረድ ሌቱ ያረጠለት የማይርበደበት ጧት የገባው ቃልማታ የማይክድ ወሆንም ማኖሮ ልክ እንደዚያ ተውልድ የፍራስ ማርከሻ መቻረክሳት ነበር የሃገር የምድር የአውሮፓ አሜሪካ ያረቡ የህንዱ የነ ቻይናውሻ ቢሆንም ማኖሮ ልክ እንደሞሮ ገሞራው የመጣፍ ኪሌ ቢሆንም አንደሱ የህዝብ ጠበቃ ብሬ መንጎሌ መስም ቢያይ ነበር ውሸቱን ሲተርክ የምዕራብ አገልጋይ የነ ቻይላሎሬ ያረቡ የህንዱ ለገዛው አለኔ ሞግተው ነበር በያሌ ውሸት ነው ተቦክሶሮም ለንደን ሱዳን የተሰራው የፈጠራው አገ ከመቶ ማያልፈው ካንተው ጋር የሚሞት ፍሬ አልባ ድኩም ነው ኢትዮጵያዊነት ግን ዘመን የማይሽረው እለው ነበር አዋልታና ማገሩ ኖሮ ያለፈበት የደብተራው ክሩ የዮናስ ተስፋዬ የገሞራው ክሩ ህይወት ማዋለጃ መጣፊያ ብዕሩ ህዝባዊነት ነው መሰረተ ስሩ ሲጨንቅ የማይላላ የቃል ኪዳን ቁጥሩ ሲቆይ የሚደምቀው ቀለም ምስክሩ የሲአይኤ ጋሬ የሞሳድ መጋዣ የማይ በቅሎ አስረች ሚቹ ሲል ያገር ተስፋ ገድሎ የዓለም ባንክና የአይኤምኤፍ ቅምጥ ወገን ላይ ተጭኖ እንደዚህ ሲያናጥጥ አዎ ይሁንማ ኖሮ የናጅሬን ብዕር የቅጥረኛን ተንኮል ሰርዞ የሚመትር ሰንዝሮ የሚመትር መቻስ ችለው ነበር ብዕሬ ለማየት ሲንግፍስም ብሎ ነበር ይዋጋ እንጂ ባገሬ ምድር ላይ የሰባውን አሰስ ገምሶ ገምሶ ጥሩ አይደለም ምን ነበር የዛ ትውልድ ግቡ የተሰዋለት ምን የምነት ክርማተው ዶክተር ፕሮፌሰር ኤሚል ማረክ ለቅሞ የመጣውን ገዢ ተለማምጦ አስተማሞ ይዚያይቶም ይነፋት ብር ተሸክሞ በቀይ ደም ሳይሆን በአፍሪካ ቀለም ቃላትን ሸላልሞ ፍጹም አልነበረም በባዶ ጭንቅላት ሊያስመርታታሙ ደሙ መሬት ፈሶ አጥንቱን ከስክሶ የከተበው ታሪክ አፈሩን አጣክሶ ዋቢነት ያቆሞ የሐቅ ምሰሶ የሚያስነብበው ዝክር ምስክርነቱ ታግሎ መሞቱን ነው ለኢትዮጵያዊነቱ አው ታጎቹን ጻፍ ሆኜ በሆነማ የሰማቱን ገድል ነግሬም ማሰማ ለመጣፋኝ ሁሉ የወጥቀማሽ ቅምጥ አመጽን የማጥፊያ የመርገጫ ሸበጥ የወንበሩ ሽፋን የግማቹ ሽርጥ ጀግና እየተባለ ዛሬ ላይ የግልብጥ መች ቻለው ነበር ሊያጠፋ የበላ ታሪክን እንደምስት የህንዶች ሃይማኖት አቆኖ ቢሰራ ዳግመኛ ሰው ብሆን በዳግም ፈጠራ አፈናንም ቢሚል ፍጹም የማይፈራ ለህዝባይ ትግል ነዶ የሚያበራ በጨለማው ሌሊት መንገድ የሚመራ ነበር በሆን ኳይሉ ንሳተ ገሞራ ነበር በሆን ኳይሉ ንሳተ ገሞራ
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ሩሲያ ውስጥ ተደርጓል ምርመራው ልክ እንደተጠበቀችው ነበር ግን ያም ቢሆን የህመሙን መጠን ወይም በአስገራሚ ሁኔታ ትርጉም የለሽ የሆነውን ሰቆቃ አልቀነሰውም ተጠቁሞብሻል አለ አምሳለቃው ጥቁር ቀጭንና በወፍ በሽታ የተለከፈ ይመስል ቢጫ የሆኑ አይኖች ያሉት ሰው ነው አይኖቹ ውስጥ የሆነ በፍርሃት የሚያሳቅቃት ነገር ነበር የአይኖቹ ቢጫ ቀለምና የወረሷቸው የደም ስሮች ብዛት ብቻ ሳይሆን ምንም የማይነበብባቸው በጥልቅ ጭካኔና ቅዝቃዜ የተሞሉ መሆናቸውም ጭምር ያስፈራታል እስኪ ራስሽን ተመልከቺው አለና
ቀጠለ ቆንጆዬ ልጅ ነሽ ይሄን የመሰለ ቆንጆ ሰውነት ሲበላሽ ማየት ራሱ ያሳምመኛል ራቁቷን ከመሪቱ ጋር በብሎን በታሰረ የእንጨት ወንበር ላይ ታስራ ነው ያለችው አይ ሰውነት አለች ለራሷ በንዴት አይኖቿ በደም ተሸፍነው በግማሽ ተከፍተዋል አፍንጫዋ ተሰብሮ ህመሙ ይወቅራታል ባበጣው ምላሷ አማካይነት እንደሚሰማት የተወሰኑት ጥርሶቿ ወላልቀዋል ክፍሉን የደም የላብና የሽንት ጠረን አውዶታል ከሰውነቷ የደረቀና የትኩስ ደም ሽታ ይወጣል አንደኛው የጡቷ ነቅ ተቆርጦ ደም እየፈሰሳት እርቃኑን ባለውና በሲጋራ ትርኳሽ በተቃጠለው ዳሌዋ ላይ ይንጠባጠባል የውስጥ እግሯ ከደረቅ የበሬ ጭራ እንደተሰራ አንድ ሰው ሲናገር በሰማችው ባኮርማጅ በመገረፏ ቆሳስሎ እየደማ ነው ሰውነቷ ተቆራርጦ ተበለሻሽቷል ከዚህ በላይ ምንም አያደርገኝም ብለሽ አስበሽ ነው ልክ ጭንቅላቷ ውስጥ የምታስበውን ያወቀባት ነው የሚመስለው ተሳስተሻል ከዚህ በኋላ ጭራሽ ልጅ እንዳትወልጂ ወይም ከወንድ ጋር ግንኙነት ማድረግ ስሜት እንዳይሰጠሽ ጠርሙስ ወይም የጋለ ብረት ልከትብሽ ይችላለሁ እስካሁን ባስነዋሪና በቆሻሻ ቋንቋ ሲረግማት የቆየውን አምሳለቃ አሁን በድንገት ስነ ስርዓት ያለው ሰው ሆኖ አገኘችው በሰራተኛሽ ነው የተጋለጥሽው ሲል ለአስረኛ ጊዜ ነገራት መቼም በደንብ ልታውቅሽ ይገባል አይደለም እንዴ ስለዚህ ለምን አታምኝምና ስቃይሽን አታቆሚውም ካንቺ በልጠንካራ የሆኑ ሰዎችን አሳምኛለሁ ሁሉም የጊዜ ጉዳይ ነው እኔ ደግሞ ጊዜ አለኝ ልምድም አለኝ ምናልባት በንጉሱም ጊዜ ጭምር ይህንን ስራ ስሰራ እንደነበረ አልነገርኩሽም መሰለኝ ያኔ እንኳን እንዳሁኑ ስራ አይበዛብኝም ነበር አዎ አሁንማ ስራ ሊበዛብህ ግድ ነው አለች በልቧ ሽብር እንደሆነ በአሁኑ ጊዜ ደርሷል በጭካኔ መጨፍለቅ ያለበት ተቃውሞና የሐሳብ ልዩነት አለ ጌቶች ምንም በራስ መተማመን ምንም መሰረት ምንም ድጋፍ የላቸውም በሐሳብ የሚለያቸውን ሁሉ ለመደምሰስና ታዛዥነትን ከፍርሃት ውስጥ ለማመንጨት ነው የተሰማሩት ሰራተኛዬ ምስኪን ታስታውሳታለች አይታታለች መቼ ነበር ከሁለት ቀን በፊት ትናንት ባሰቃቂ ሁኔታ ተሰቃይታ መልኳ እንኳ አይለይም ነበር ብትጠቁምብኝ አይገርምም ግርፋቱን መቋቋም አቅቷት መሆን አለበት አዘነችላት ምክንያቱም የሆነ ሆኖ ተመረሸን አታመልጥም አምሳልቀው ሲጋራ ለኩሰና ከተቀመጠበት ሆኖ ይመለከታት ጀመር ባበጡት አይኖቿ እሷም ትመለከተዋለች ትጠይኛለሽ አይደል አላት ፈገግ እያለ ለምን እንደምትጠይኝ አይታየኝም እኔ እኮ ኃላፊነቴን ነው የተወጣሁት እኔ አላውቅሽም ስለዚህ ላንቺ ምንም የጥላቻ ስሜት የለኝም እንዲያውም ታሳዝኝኛለሽ ለዚያ ነው ሌሎችን ጓደኞቼን ብቻችንን እንዲተውን ያደረኩት ስቃይሽን ለመቀነስ ግን እምቢ ካልሽ መቀጠል ይኖርብኛል አሁን ግን ከእስካሁኑ የባሰ ይሆንብሻል አንቺ ያለሽበት ክፍል ውስጥ የሞተችውን ልጅ አይተሻታል ልክ እንዳንቺው ግትር ነበረች ረጅም ጸጉሯ በክብሪት ተቃጥሎ በብልቷ የጋለ ብረት ገብቶባት እብድ ነው የሆነችው ዝምቷ ምን እንደጠቀማት እስኪ ንገሪ ልንገርሽ ምንም አልጠቀማትም ቁስሎችሽ ምንም ህክምና ሳይደረግላቸው መመርቀዛቸው አይቀርም የውስጥ እግርሽ ይበሰብሳል በዚያ ላይ ድጋሚ እንገርፍሻለን ይህንን ሁሉ ትቋቋሚያለሽ ለምን ዝም ብለሽ ይህን የእምነት ቃል አትፈርቢም በረጅም ወረቀት ላይ በሌላ ሰው እጅ ጽሑፍ ወደ ተጻፈ ጽሑፍ እያመለከታት ከዚያ ሁሉም ነገር እዚያ ጋር ይቆማል ወይ ትለቀቂያለሽ ወይ ለተወሰኑ ወራት ታስረሽ ከዚያ ትለቀቂያለሽ አዲስ ሆነሽ አላት አስቀያሚ ፈገግታ እያሳየ አባል ሆኜ የማላቀበት ህገወጥ ድርጅት አባል ነኝ ብዬ ልናገር? ያልሰራሁትን ወንጀል ሰራሁ ብዬ ቃል ልስጥ? ተጠርጣሪው ወደ ቤቴ ሲገባና ሲወጣ ታይቷል ይላሉ። እኔ ግን አይቼው አላውቅም። ምናልባት ሰራተኛዬ ትሆን የህገወጥ ድርጅቱ አባል? ማን ያውቃል? እኔ ግን ፖለቲከኛ አይደለሁም። እንዴት እንደ ተሳሳትኩ ስትል አሰበች በቁጭት። ማንም ሰው አያመልጥም። የትኛውም ድርጅት አባል አለመሆን መድህን ሊሆን አይችልም። የደህንነት ዋስትና አይደለም። ጓደኞቿ ንጹህም ሆንሽ ጥፋተኛ ቀይ ሽብር አይለቅሽም ያሏት ትዝ አላት። አላመነቻቸውም ነበር። መንግስት ከተቃወሙት ብቻ ነው ምህረት የለሽ የሚሆነው ትል ነበር። ስለዚህ አትቃወመውም ነበር። እንዲያውም በተቃራኒው በምትሰራበት ሚኒስቴር መስሪያ ቤት ውስጥ ትጉህ ሰራተኛ ነበረች። ስራዋን በታማኝነት የምትሰራ፣ መንግስታዊ ስብሰባዎችን የምትካፈል፣ የተለያዩ መዋጮዎችን የምታዋጣ ታታሪ ሰራተኛ። በስራዋ ላይም ሆነ በአብዮት አደባባይ መንግስት በሚጠራቸው ስብሰባዎች ላይ አንድ ቀንም ቀሪ ተብላ ተመዝግባ አታውቅም። እና ለምንድን ነው ይህ ሁሉ ድብደባ? ለምንድን ነው ይህ ሁሉ ጭካኔ? ምናልባት ንጹህ ነኝ ብለሽ ታስብ ይሆናል ብሎ አምሳ አለቃው ሐሳቧን አቋረጣት። ይህም ስህተት ነው፣ ተጠቁሞብሻል። ይህም ጥፋተኛነትሽን ያሳያል። ማንም ሰው ንጹህ አይደለም። ልዩነቱ ታስረሻል ወይም አልታሰርሽም ነው። አንዴ እዚህ ከደረስሽ በኋላ ንጽህና የለም፣ ጥፋተኛ ነሽ። ማድረግ ያለብሽ ያንን አምነሽ ምህረት መለመን ነው። በቃ ይሄን የእምነት ቃል ፈርሚ። በሰውነቷ ሙሉ የተሰራጨውን ህመም ችላ ብላ ቀና ብላ ተመለከተችው። በጣም ቀጭን ነው። እዚህ ቁጭ ብሎ ሲጋራ ሲያጤስ ደካማና እንዲያውም ምንም ጉዳት የማያደርስ ሰው ይመስላል። ግን ሰይጣን ነው። ጨካኝ፣ ሰብአዊነት ያልተፈጠረበት፣ በአገሪቱ ባህል ውስጥ ያለው አውሬነትና አረመኔነት ስጋዊ መገለጫ ነው። በአንድ ክፍል ውስጥ ከእሷ ጋር ታስረው የነበሩትን አሰበቻቸው። 4 ሜትር ተኩል በ4 ሜትር ተኩል በሆነች የምትገለማ ክፍል ውስጥ የታጨቁ 30 ምናምን ሴቶች፣ የክፍሉ ማዕዘን ላይ ሞልቶ እየፈሰሰ ያለው የሽንት ባልዲ፣ የበሰበሰ ሰውነት ሽታ፣ ረጅም ጊዜ ያልታጠበ ሰውነት፣ የደም የፍርሃት ጠረን፣ ያለኝታ ቢስነትና የማቅለሽለሽ ስሜት እና በየምሽቱ የሚካሄደው የእስረኞች ስም ጥሪ፣ ዛሬ ማታ 2፣ ትላንት 3፣ ከዚያ በፊት 5 ተጠርተው የወጡ ላይመለሱ የወጡ ተገለው ጎዳና ላይ የተጣሩ ወይም ከከተማ ውጭ ብዙዎች በተቀበሩበት ጉድጓድ ውስጥ የተወረወሩ። እድለኞቹስ የሞቱት ብላለች አንደኛዋ ልጅ አንድ ምሽት። እንዴት ልክ እንደነበረች ጉዳዩ ምን ያህል እውነት እንደነበረ። እጆችሽን ልፍታለሽ ተፈርሚያለሽ? ጉጉት ያደረበት ይመስላል። ምናልባት እኔን ማሰቃየት ደክሞት ይሆናል ስትል አሰበች። ግን አይኖቹን ስታያቸው ምን ያህል እንደ ተሳሳተች ገባት። ምናልባት ሰልችቶት ይሆናል። አዲስ የሚያናዝዘው እስረኛ አምሮት ነው። 2 ቀን ስለሆነኝ ከዚህ በላይ አይፈልገኝም። የተሰበረ ሰውነት፣ ከጥቅም ውጭ የሆነ ሰውነት፣ መጣል ያለበት ሰውነት አይፈልግም። በቃ ፈርሚ። በአቋሙ እንደ ጸና ነው። እውነት ይሁን ውሸት ምን አሳሰበሽ? ተጋልጠሻል አይደል እንዴ? ማመን አለብሽ። ልክ አይደለሁ? ስለዚህ በቃ ፈርሚ። አምሳ አለቃው በተወላገደ አመክንዮው ውስጥ የተመቻቸ ነው ስትል ተደነቀች። እየተቸገረች ራሷን ስትነቀንቅ ፈገግ ሲል አየችው። አየሽ፣ ጥሩ ልጅ እኮ ነሽ። ለምን ብለሽ ትሰቃያለሽ? ወደ እሷ ተራመደና እጆቿን ፈታላት። እጆቿ መደንዘዛቸው ይሰማታል። የደም ዝውውርን ለመመለስ ጣቶቿን ደጋግማ እጥፍ ዘርጋ አደረገች። እዚህ ጋር ቁጭ በይ አላት። ጠረጴዛው አጠገብ ያለውን እሱ ተቀምጦበት የነበረውን ወንበር እያሳያት ራሷን ችላ መንቀሳቀስ ስላልቻለች ሊያግዛት የግድ ነበር። በአውራ ጣቷ እየተራመደች ቢሆንም እንኳ ህመሟ አጥንት የሚሰብር አይነት ስለነበረ ባይደግፋት ኖሮ ትወድቅ ነበር። እስከ ወንበሩ ያለው ሁለት እርምጃ 1 ኪሎ ሜትር እሾሃማ መንገድ በባዶ እግር እንደመሄደ ሆነባት። ከተቀመጠች በኋላ ወረቀቱን ገፋ እያደረገላት በዚያውም ብዕር አቀበላት። ወረቀቱን ተቀበለችው እንጂ የተጻፈውን አላነበበችውም። እያወራ በስተቀኝ በኩል ተጠግቷት እንደቆመ አስተዋለች። ሁሉም ቦታ ያለ ነው። እዚህ ኢትዮጵያ ብቻ የሚደረግ ነገር ብለሽ አስበሽ ይሆናል። ተሳስተሻል። ሩሲያውም ውስጥ እንደተደረገና አሁንም እየተደረገ እንደሆነ ነግረውናል። ገባሽ? በሰለጠኑትም አገራት ያው ነው። በነጮቹ ምድር የተማርሽ ስለሆንሽ እንደ ሩሲያውያን ያሉ ፈረንጆች የሰለጠኑ እንደሆኑና የተሻለ እንደሚያስቡ ታውቂያለሽ። በሩሲያም ውስጥ ተደርጓል። ደገመው። አይኖቿ ጠረጴዛው ላይ የተወው ጩቤ ላይ አረፉ። በገዛ ደሟ የረጠበ ስለት በረጅሙ ተነፈሰችና ወረቀቱ ላይ ፈረመች። ፈገግ እያለ ወረቀቱን ሊያነሳ ጎንበስ ሲል ጩቤውን አፈፍ አርጋ ደረሱ ውስጥ ሰካችውና ከራሷ ራቅ አርጋ ለፈተረችው። ወደ ኋላው ሲወድቅ አግራሞት የሚነበብባቸው አስቀያሚ አይኖቹ አፈጠጡባት። ለመጮህ ቢሞክርም ማጣጣር ብቻ ነው የቻለው። በርጋታ የፈረመችውን ወረቀት ቀዳደደችው። ተነስታ ወደ ተዘረጋው ሰውነቱ ለመራመድ ሞከረች፣ ግን በህመም አቃስታ ወደቀች። ተስፋ በመቁረጥ ሰውነቷን እየጎተተች ወደሱ ተጠጋች እና ጩቤውን ከደረቱ ውስጥ ስባ አወጣችው። ለምን እንዳደረገችው ሳታውቅ ጩቤው ላይ ያለውን ደም ሱሪው ላይ ጠራረገች። እምባ በጉንጯ ላይ እየወረደ ነው። ጩቤውን ወደ ላይ እያነሳች መጨረሻ ላይ እንደዚህ አይነቱስ ነገር በሩሲያም ተደርጎ ይሆን ስትል አሰበች። በሰለጠኑት ሰዎች ምድር ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።